ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ማክሰኞ ህዳር 5 ቀን 2010 ዓ.ም ምሽት አስተናጋጆች አዳነች ፍስሐዬና
ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱ ዜናዎች ይነበባሉ። መልካም ምሽት።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በያዝነው ሳምንት 37 የአፍሪቃ ሀገሮች የውጭ ጉዳይ ሚኒስትሮችን ዋሽንግተን ተቀብለው ያስተናግዳሉ። በፕሬዚደንት ትራምፕ አስተዳደር ወቅት ይህን ያክል ስፋት ያለው የአፍሪቃ የውጭ ጉዳይ ፖሊሲ ሲከናወን የመጀመሪያው ይሆናል። እንደ አውሮፓ አቆጣጠር በመጪው ህዳር 16 እና 17 ቀናት በሚካሄደው ስብሰባ ላይ ስለ ንግድ፣ ስለ መዋለ ንዋይ፣ ስለ ጸረ አሸባሪነትና ስለ መልካም አስተዳደር እንደሚነጋገሩ ታውቋል። የአፍሪቃ ህብረት ሊቀመንበር ሙሳ ፋኬ ማማትና ሌሎች የአፍሪቃ ህብረት ተወካዮችም በስብሰባው ይገኛሉ። የአፍሪቃ ጉዳይ ተጠባባቂ ረዳት ሚኒስትር ዶናልድ ያማማቶ የስብሰባው ዓላማ ረድኤት ከማቅረብ አልፎ በጋራ ጥቅም ላይ የተመሰረተ አጋርነት የመፍጠር ፖሊሲ ለመቀየስ ነው ብለዋል።
የሶማሊያንና የኤርትራን ጉዳይ እንዲቆጣጠር በተባበሩት መንግስታት ድርጅት የተመደበው ቡድን ኤርትራ አልሻባብን ትደግፋለች ስለሚባለው ክስ ለረጅም ጊዜ ሲመረምር ከቆየ በኋላ ተጨባጭ ማስረጃ አለማግኘቱን ገልጿል። ይህ ክስ ከስምንት ዓመታት በፊት በኤርትራ ላይ ማዕቀብ እንዲጣል ምክንያት ሆኗል። ቡድኑ በቅርቡ ባወጣው ዘገባ ኤርትራ የተጣሉባትን ማዕቀቦች እንደምትጥስ ለማወቅ መቻሉን ገልጾ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኤርትራን ተግባር ብቻ የሚከታተልና የሚያጠና አዲስ አካል እንዲመሰረት ምክረ ሐሳብ አቅርቧል። በሌላ በኩል ደግሞ ከጅቡቲ ጋር በሚዋሰነው ድንበሯ የኤርትራ እንቅስቃሴ መኖሩን ተቆጣጣሪ ቡድን ማስረጃ ማግኘቱን ገልጿል። ኤርትራ በክልሉ ያሉት የታጠቁ ቡድኖችን መርዳት መቀጠሏንም ተቆጣጣሪው ቡድን አክሏል። ግንቦት ሰባትንና የትግራይ ህዝባዊ ዲሞክራሲያዊ ንቅናቄን የመሳሰሉትን ቡድኖች እንዲሁም ጅቡቲ ያሉትን ቡድኖች መርዳቷን ቀጥላለች ይላል የተባበሩት መንግስታት ድርጅት ተቆጣጣሪው ቡድን። እነዚህ ቡድኖች ለኢትዮጵያም ሆነ ለጅቡቲ ብዙም ያሰጋሉ ባይባልም የኤርትራ ተግባር ክልሉን የማናጋት ዓላማ ያለው መሆኑ እንደሚያሰጋ ተቆጣጣሪ ቡድን ጠቁሟል።
የዩናይትድ ስቴትስ ዋና አቃቤ ሕግ ጄፍ ሴሽንስ የዶናልድ ትራምፕ የምርጫ ዘመቻ ቡድን ከሩሲያ ሰዎች ጋር ስለነበረው ግንኙነት የማውቀው ነገር የለም ሲሉ የምክር ቤት አባላት ፊት ቀርበው በመናገራቸው ዋሽተዋል የሚለውን ክስ አልቀበልም ብለዋል። ከዚህ በፊት በሰጧቸው ቃሎች የትራምፕ የምርጫ ዘመቻ ቡድን ከሩሲያ ጋር ግንኙነት ይኖረው እንደሆነ የማውቀው ነገር የለም በማለት በተደጋጋሚ ተናግረዋል። ይሁንና የቀድሞ የትራምፕ የምርጫ ዘመቻ የውጭ ጉዳይ አማካሪ ጆርጅ ፓፓዶፖሎስ የምርጫው ዘመቻ ከሩሲያ ጋር ስለነበረው ግንኙነት ለፌዴራል ሰራተኞች ዋሽቻለሁ ሲሉ ባለፈው ጥቅምት ወር አምነዋል። ባለፈው ዓመት ፕሬዝዳንታዊ ምርጫ ከመካሄዱ ሰባት ወራት በፊት ገደማ ፓፓዶፖሎስ ከሩሲያ ጋር ግንኙነት እንዳላቸውና ፕሬዝደንት ትራምፕና የሩሲያው ፕሬዝደንት ቭላዲሚር ፑቲን ተገናኝቶ እንዲነጋገሩ ለማመቻቸት እንደሚችሉ ስብሰባ ላይ ለሴሽንስ ለዶናልድ ትራምፕና ሌሎችም ተናግረው እንደነበር መግለጻቸውን አቃቢያነ ሕግ ጠቁመዋል። ሴሽንስ ግን ዛሬ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት ፊት ቀርበው በሰጡት ቃል ፓፓዶፖሎስ ለሚሉት ስብሰባ አላስታውስም ብለዋል። ሴሽንስ ፓፓዶፖሎስ ያቀረቡትን ሀሳብ በአጭር እንደቀጩት ስለ ጉዳዩ እውቀት ያላቸው ምንጮች ተናግረዋል።
የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ፊሊፒንስ ላይ በመካሄድ ላይ ያለውን የ18 የእስያ ሀገሮች ጉባኤ አቋርጠው ወደ ሀገራቸው በመመለስ ላይ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን በጉባኤው ላይ ፕሬዚደንቱን ተክተው ይገኛሉ ተብሏል። ትራምፕ የአምስት የእስያ ሀገሮች ጉብኝታቸውን ያጠናቀቁት ካለ አብይ የፖሊሲ መግለጫ ቢሆንም ትልቅ ስኬት የተገኘበት ጉዞ ነበር ብለውታል። በከፍተኛ ደረጃ ያሉ ብዙ ጓደኞችንም አፍርቻለሁ ሲሉ አክለዋል።
የፕሬዚዳንት ትራምፕ ልጅ ባለፈው ዓመት የዩናይትድ ስቴትስ ምርጫ በተካሄደበት ወቅትና ከዚያ በኋላ ከዊኪሊክስ ትዊተር የደረሱትን ተከታታይ የግል መልእክቶችን ይፋ አድርጓል። የፕሬዝዳንቱ ልጅ መልእክቶቹን ይፋ ያደረገው አትላንቲክ የተባለው መጽሔት እጅ ገብተው አትሞ ካወጣቸው ሰዓታት ካለፉ በኋላ ነው። የትራምፕ ልጅ ከዊኪሊክስ የተላኩለትን መልእክቶች ይፋ ሲያደርግ ከዊኪሊክስ ጋር መልእክቱ የመለዋወጡን ተግባር አቅልሎ አቅርቦታል። ዊኪሊክስ ለትራምፕ ልጅ የላካቸው መልእክቶች የራሱንና የመስራቹን ጁሊያን አሳንጅን ስም ለማስጠራት የታቀደ እንደሚመስል ተገልጿል። እንደ አውሮፓ አቆጣጠር በ2016 ዓ ም ከመስከረም እስከ ሐምሌ ወር በነበረው ጊዜ ውስጥ ዊኪሊክስ ብዙ መልእክቶችን ለዶናልድ ትራምፕ ልጅ እንደላከ አትላንቲክ የተባለው መጽሔት ዘግቧል። ዊኪሊክስ የአሜሪካን ምስጢራዊ ሰነዶችን አሸልኮ በማውጣቱ በዩናይትድ ስቴትስ መንግስት ህገወጥ ተግባር የሚፈጽም አካል ተደርጎ እንደሚታይ የሚታወቅ ነው። 23 የአውሮፓ ህብረት አባል አገሮች በመከላከያ ላይ ይበልጥ የተቀራርበው መስራት የሚያስችላቸው ታሪካዊ ስምምነት ተፈራርመዋል። የፈራሚ ሀገሮች ህጋዊ ትስስር ይፈጥራል የተባለው ይህ ቋሚ ስምምነት በጋራ ለመከላከል የሚያስችላቸውን ፕሮጀክቶች ለመንደፍና ወጪን ለማሳደግ ይረዳል። ከህብረቱ ሀገሮች ከፍተኛ የጦር ኃይል ያላት ብሪታንያ ይህን መሰሉን ስምምነት ለረጅም ጊዜ ስትቃወም መቆየቷ ይታወቃል። አሁን ከህብረት አባልነቷ መውጣት ሌሎች አባል ሀገሮቹ በአቋማቸው እንዲገፉ አድርጓል ተብሏል። ሄንሪ ሪግዌል ከለንደን አጭር ዘገባ ልኳል። ሰለሞን ክፍሌ ያቀርበዋል።
በስምምነቱ መሠረት ኅብረቱ የጦር መሣሪያ ለመግዛት 5.8 ቢሊዮን የአሜሪካ ዶላር መድቧል። ይህ ደግሞ በተጨማሪ ቃል የተገባውን ለዘመቻ ማስተባበሪያና ለመከላከያ ጥናት የተመደበ ወጪ አይጨምርም። መሪዎቹ የተደረሰውን ስምምነት ታሪካዊ ሲሉ አወድሰውታል። የአውሮፓ ኅብረት የውጭ ጉዳዮች ፖሊሲ ሹሟ ፌዴሪካ ሞጌሪኒ እንዲህ ይላሉ።
Something that just 1 year ago most of us and most of the rest of the world considered impossible to achieve.
ከአንድ አመት በፊት ብዙዎቻችንና አብዛኛው የተቀረው ዓለም ሊደረስበት የማይችል እንደሆነ አድርገን የገመትነው ነገር ነው ዛሬ እውን የሆነው።
የስምምነቱ ደጋፊዎች በ2011 የአውሮፓ ሸሪኮች በዩናይትድ ስቴትስ የአየር ኃይልና ትጥቅ በመተማመን በሊቢያ ጣልቃ ለመግባት ባለመቻላቸው የተፈጠረው አይነት ችግር እንዳይደገም ይረዳል፣ ያበቃልም ብለው ያምናሉ። ያ ከሆነ ከሦስት ዓመታት በኋላ ሩሲያ ክሪሚያን መውረሯ አብዛኞቹን የአውሮፓ መሪዎች በኅብረት የመከላከሉን አስፈላጊነት እንዲገፉበት አድርጓቸዋል። አዲሱን የመከላከያ ኅብረት ስምምነት የሚያስተባብሩት አንጋፋዎቹ ጀርመንና ፈረንሳይ በመሆናቸው ደግሞ አዲስ ዕድል ተፈጥሯል ተብሎ ይታመናል። ለዚህም ዋና ምክንያቱ የዶናልድ ትራምፕ ለዩናይትድ ስቴትስ ፕሬዝደንትነት መመረጥ ነው። ትራምፕ በምርጫ ዘመቻቸው ወቅት ኔቶን የማይሠራ ጥርስ የሌለው ድርጅት ነው ማለታቸው አይዘነጋም። በቅርቡ ለኅብረቱ ድጋፍ እንደሚሰጡ ቃል ቢገቡም ታዲያ አሁንም በብራስልስ ጥርጣሬው እንዳለ ነው፣ ብዙም አመኔታ አልተጣለባቸውም።
በመጨረሻም ኢራን በከባድ የመሬት ነውጥ ላለቁት ዜጎቿ ዛሬ የሐዘን ቀን ባወጀችበት ወቅት መንግሥታቸው የወደመውን መልሶ በመገንባት ተግባር ለመርዳት ፈጣን እርምጃ እንደሚወስድ የኢራን ፕሬዚደንት ሐሰን ሩሃኒ ገልጸዋል። ሩሃኒ ይህን ያሉት የኢራንና የኢራቅ ድንበር ባለፈው እሁድ በ7.3 በሚለካ ርዕደ መሬት በተመታበት ወቅት ክፉኛ የተጎዳውን ከርማሻህ የተባለውን ክፍለ ሀገር በጎበኝበት ወቅት ነው። ኤርና የተባለው የኢራን የዜና አገልግሎት በዘገበው መሰረት ቢያንስ 530 ሰዎች በአደጋው አልቀዋል። 7000 የሚሆኑት ደግሞ ቆስለዋል። የምሽቱ ዜናችን እዚህ ላይ ያበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። በሁለተኛው አጋማሽ ከሚቀርቡ ዝግጅቶቻችን አንደኛውን ለማስተዋወቅ
ህብረተሰብ ሁሉ ኃላፊነት አለ። የፖለቲካ መሪዎችም ቢሆን በተለይ ከመጠን ያለፈ በደልና ስቃይ ህጻናት ላይ ላለማድረግ አመፀኛና አዋኪ እንዳይበዛ ከመጀመሪያው ልጆችን በእንክብካቤ ማሳደግ ፍጹሙ ለህብረተሰብም ነው የሚ
ፕሮፌሰር ዮናስ እንዳለገዳ ናቸው። በህክምናው ቋንቋ በእንግሊዘኛ አንታይ ሶሻል ፐርሰናሊቲ ዲዞርደር በመባልም በሚታወቀው የአእምሮ ህመም ምንነትና መንስኤዎች ከሰጡት ማብራሪያ የተወሰደ ነው የሰማችሁት። ሐኪሙን ይጠይቁ ተከታታይ ቅንብር ይመለሳሉ። አሁን የዕለቱ አብይ ርዕስ
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን 37 የአፍሪካ አገሮች ውጭ ጉዳይ ሚኒስትሮችን በዚህ ሳምንት መጨረሻ ላይ ተቀብለው ያነጋግራሉ። ውይይቱ በፕሬዝደንት ዶናልድ ትራምፕ አስተዳደር የሚካሄድ ከፍተኛው በአፍሪካ ፖሊሲ ላይ ያተኮረ ስብሰባ መሆኑ ታውቋል። ቪንሰንት ማኮሪ ከአፍሪካ ጉዳዮች ምክትል ውጭ ጉዳይ ሚኒስትር ዶናልድ ያማሞቶ ጋር ያደረገውን ውይይት ሳሌም ሶሎሞን አቀናብራለች። አዲሱ አበበ ያቀርበዋል።
ይህ ከነገ በስቲያ ሐሙስና በማግስቱም አርብ የሚካሄደው ስብሰባ ንግድንና መዋለ ንዋይን፣ ጸረ ሽብርተኝነትንና መልካም አስተዳደርን እንደሚያካትት ታውቋል። በዚህ ስብሰባ ከሚኒስትሮቹ ሌላ የአፍሪካ ህብረት ሊቀመንበር ሞሳ ፋኪ መሐማትንና ሌሎች የአፍሪካ ህብረት ልዑካንንም ያካትታል ተብሏል። በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ዶናልድ ያማማቶ ለአሜሪካ ድምፅ አፍሪካ 54 ለተባለው የቴሌቪዥን ፕሮግራም በሰጡት ቃል የስብሰባው ዋና ግብ ከእርዳታ ባሻገር በጋራ ጠቀሜታ ላይ የተመሠረተ የወዳጅነት ፖሊሲን መቅረጽ እንደሆነም አመልክተዋል። እንደምትመለከቱት አሉ ያማማቶ፣ የዩናይትድ ስቴትስ ትኩረት በአፍሪካ ላይ ብቻ ሳይወሰን አጠቃላይ በመላው ዓለም ላይ ስለሆነ ሽፋኑም ሰፊና ዘርፈ ብዙ ነው። ሰብአዊ እርዳታ ብቻም አይደለም፣ መሠረተ ልማትንም ያካትታል ብለዋል። አጠቃላይ የኢኮኖሚ እድገት እንዲኖር በማሰብ በአቅም ግንባታ ላይም እናተኩራለን ብለዋል የአፍሪካ ጉዳዮች ውጭ ጉዳይ ሚኒስትሩ ያማማቶ። ስብሰባው ከወቅታዊ ጉዳይ አልፎ በወደፊቱም ላይ ያተኮረ እንደሚሆን ያመለከቱት ያማማቶ አፍሪካ በመጪው 2100 ዓመት ከፍተኛውን 2.2 ቢሊዮን የሕዝብ ቁጥር የሚኖራት አህጉር እንደምትሆን ተናግረዋል። በሌላ በኩል ዶናልድ ያማማቶ በዚህ ጉዳይ ላይ ከተለያዩ ጋዜጠኞች ጋር በቴሌፎን ቃለ ምልልስ አካሂደዋል። ከቀረቡላቸው ጥያቄዎች አንዱ የአህጉሪቱን የደህንነት የጸጥታ ጉዳይ የሚመለከት ሲሆን በተለይም ያተኮረው እንደ ኢትዮጵያ በመሰሉ አገሮች ነው። ያማማቶ ሲመልሱም በጣም ጥሩና ፈታኝ የሆነም ጥያቄ ነው ካሉ በኋላ ወደ ዝርዝሩ ዘልቀዋል።
ሰላምን፣ ደህንነትንና መልካም አስተዳደርን በተመለከተ የኢትዮጵያን ሁኔታ በሁለት መልኩ ማየት ይቻላል ይመስለኛል። በአንድ ወገን መቀመጫቸውን ሶማሊያ ያደረጉ አክራሪዎች የሚያመጡባት ፈተና አለ። በሌላ በኩል ጠቅላይ ሚኒስትሩ አቶ ኃይለማርያም ደሳለኝ ያለባቸው የመልካም አስተዳደር ጉዳይ አለ። እንዲሁም በሶማሊያና በኦሮሚያ መካከል ያለው ውጥረት ተጠቃሽ ነው። በአጠቃላይ ግን የደህንነቱንና የጸጥታ ሁኔታውን ስንመለከት ጉዳዩ በመላ አህጉሪቱም የሚታይ መሆኑን መረዳት ያስፈልጋል።
አፍሪካን በተመለከተ ሚኒስትሩ ያነሷቸው G5 የተባሉትን አገሮች ማለት ማሊን፣ ሞሪቴኒያን፣ ቻድን፣ ቡርኪና ፋሶንና ኒጀርን ሲሆን እነዚህም ልክ እንደ ኢትዮጵያ ሁሉ ከክልላቸው ውጭ የሚመጡ ስጋትና ዛቻ እንደሚደርስባቸው ገልጠዋል። ኢትዮጵያ በነበርኩ ጊዜ አሉ ያማማቶ፣ የሶማሊያው አልሻባብ በዚያች አገር ላይ የቦምብ ጥቃት እያካሄደ ደህንነቷንና ጸጥታዋን ያናጋ ነበር። ወደፊት ወደ ኢትዮጵያ እንደሚሄዱ የገለጡት ያማማቶ በዚያን ጊዜም ሌሎች ጥያቄዎችን ለማስተናገድ ቃል ገብተዋል ለጋዜጠኞቹ። ሌላው ለአፍሪካ ጉዳዮች ምክትል ውጭ ጉዳይ ሚኒስትር ዶናልድ ያማማቶ ያቀረበላቸው ጥያቄ የኢትዮጵያን የሰብአዊ መብት ይዞታ የተመለከተ ነበር። ሲመልሱም ተገቢ ጥያቄ መሆኑን ገልጠው ችግሩ ዘርፍ ብዙ መሆኑን ጠቁመው በኢትዮጵያ ካሉ የተለያዩ ክልሎች አልፎ ከጎረቤት ሀገር ኤርትራ ጋር ለምንድን ነው ሰላምና ደህንነት የሚመጣው ወይም የማይመጣው ሲሉ በጥያቄ መልክ ያቀረቡትን የድንበር ግጭቱን በምሳሌነት አስታውሰው ዩናይትድ ስቴትስ ለእነዚህ ሁሉ የሚሆኑ መፍትሄዎች በመሻት ላይ እንደምትገኝ ገልጠዋል። በኢትዮጵያና በክልሉ ላይ የቀረበውን ጠቃሚ የሰላምና ደህንነት ጥያቄ ብንወስድ ለምሳሌ አሉ፣ እንደሚታወቀው ኢትዮጵያ የኢጋድ መሪ ነች። ጠቅላይ ሚኒስትር ኃይለማርያም በጥረቱ ላይ ደቡብ ሱዳንን በተመለከተ ጠንካራ አቋም ነው ያላቸው። የኢትዮጵያ የደህንነት ጉዳይ ደግሞ በዚያ አካባቢ ብቻ የሚወሰን አይደለም። የኢትዮጵያ ወታደሮች ሶማሊያ ውስጥ ያለውን ሰላም ለማረጋጋት በዚያች ሀገር ውስጥ መገኘታቸውንም ጠቁመዋል። ያማማቶ እንደገለጡት አፍሪካ በፕሬዚዳንት ትራምፕ አስተዳደር የውጭ ፖሊሲ ውስጥ ቀዳሚ ስፍራ የያዘችው ኒጀር ውስጥ በሚገኙ ራቅ ባሉ ስፍራዎች 4 የዩናይትድ ስቴትስ ወታደሮች ከተገደሉ ወዲህ መሆኑም ይታወቃል። በቅርቡ ዩናይትድ ስቴትስ የአፍሪካ ሸሪኮቿን ወታደሮች የማሰልጠን ቀዳሚ ሚና መጫወት እንደምትጀምር የገለጡት ሚኒስትሩ ባለፉት 10 ዓመታት ዩናይትድ ስቴትስ ከ300,000 በላይ የአፍሪካ ወታደሮችን እንዳሰለጠነች ገልጠዋል። አያይዘውም
በሸሪክ ሀገሮች ውስጥ የሚገኙ ወታደሮችን ከማሰልጠን አኳያ ዩናይትድ ስቴትስ ትኩረቷንና ሚናዋን ከፍ አድርጋ በአህጉሪቱ ተቋማት መካከል የተቀነባበረ ጥረት ታካሂዳለች። ይህም ከቦኮ ሐራም፣ ከአይሲልና ከአደገኛ እጽ ተናጋጆች ጋር ያለውን ስጋት በመቀነስ ላይ ያተኮረ ይሆናል።
በዩናይትድ ስቴትስ የረጅም ጊዜ እቅድ መሰረት የጸጥታ ደህንነት፣ የኢኮኖሚ እድገትና ብልጽግና የሚመጣ መሆኑን ያመለከቱት ያማማቶ ለዚህም ስኬት ዩናይትድ ስቴትስ የዕዳ ቅነሳን በተመለከተ ስትራቴጂ ላይ በመወያየት ከአህጉሪቱ ጋር ለመናገድ የማያስችሉ መሰናክሎችን ለመቋቋም ወይም ለማቆም እንደምትሻም ተናግረዋል።
አድማጮች፣ ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የሶማሌ ክልል ልዩ አባላት ናቸው የተባሉ ታጣቂዎች በኦሮሚያ ክልል ምስራቅ ጉጂ ዞን በሊባን ወረዳ ጥቃት አድርሰው 7 ሰዎችን ገድለዋል ሲሉ የአካባቢው ነዋሪዎችና የወረዳው አስተዳዳሪ ለቪኦኤ የኦሮምኛው ዝግጅት ክፍል ገልጸዋል። ሰሎሞን አባተ ተጨማሪ ይዟል።
ከፍ ያለ ወታደራዊ ትጥቅ እንደነበረው የተነገረው ኃይል እስከ ትናንት ምሽት ከአካባቢው አለመራቁን ነዋሪዎቹ አመልክተው የመከላከያ ሰራዊቱ ጣልቃ ገብቶ ሁኔታውን ማረጋጋቱን አስረድተዋል። የኦሮምኛ ዝግጅት ክፍላችን ባልደረባ ሶራ ሐለኬ ትናንት ምሽት ላይ ያነጋገራቸው አንድ የነገሌ ቦረና ነዋሪ ከትናንት በስቲያ ከጠዋቱ 5 ሰዓት ላይ ተፈጠረ ያሉትን ሁኔታ እንዲህ አስረድተዋል።
ሶማሌ ልጁ ኃይል ጦርነት ከፈተብንና በፊት ለፊት እየተዋጋ ያለ በአቋራጭ በሁለት አቅጣጫ ሰፈር 100 ምናምን አባወራ የሚሆን ቤተሰብ ላይ በአቋራጭ ከኋላ በኩል ገቡብንና እዛም ላይ ሰዎች ጨረሱብን። እዛ የሞቱበት ሰዎች 6 ናቸው። ቤቱ መቃጣጥሏል። ትምህርት ቤትም በጥይት መታቷል። አልተቃጠለም። ጥቃት የከፈቱልን ሰዎች ላይ የአገር መከላከያ ሚኒስትር የሚሉ አለ ማስታወቃቸው
ከምወጓቸው ውስጥ
አዎ፣ አሁን ፎቶኮፒ አሰነስተን ሊባ ወረዳ ፖሊስ እጅ ነው ያለው።
ምን በሚባል ቦታ ላይ ነው ጦርነቱ የተካሄደው?
ኡንጎ የሚባል ቦታ ነው የከፈቱት። ወደ ዴካ የሚባል ቦታ ነው የተመለሱት።
የሞቱት ከእናንተ አካባቢ የሞቱት ትላልቅ ሰዎች በሰባዎቹ እድሜ የሚቆጠሩ ሰዎች እንዳሉበት ነው የነገርከኝ?
አዎ፣ ገልገለ ውቃ የሚባል አለ የ70 አመት እድሜ ነው ያለ ነው። ዱብ ቀልጮርቻ የሚባል ደግሞ የ75 እድሜ ገፋ ያለ ሰው ነው። በገጆ ዶዮ የሚባሉ አለ። ይህም 60 አመት እድሜ ውስጥ ነው ያለው። ጆሬ ቆየ የሚባል ደግሞ እሱም የ70 አመት ምናምን ዲዜ ውስጥ ነው ያለ። ሸማግሌ ነው በጣም። ኡንጎ የሚባል ቦታ ነው የከፈቱት። ወደ ዴካ የሚባል ቦታ ነው የተመለሱት።
የእነሱ ኃይል ምን ያህል ይሆናል?
600 ይሆናሉ። ከፊት ለፊት የሚዋጉ ውጪ በአቋራጭ ብቻ የገቡት ወደ 600 ሰው ይሆናሉ። ሰፈሩ ውስጥ የገቡት ቤቶች ያቃጠሉት ትምህርት ቤት በጥይት ተመታቶ ነበረ። አልተቃጠለም፣ አልወደቀም። ግን የአገር መከላከያ ሚኒስትር አሉ እዛ ቦታ።
እነሱ እያሉ ነው የተዋጉት?
እነሱ እያሉ ነው ሰፈሩ እነሱ ውስጥ የገቡት። እነሱ ሲመጡ ከፊት ለፊት እየተዋጉ ስለሆነ መሀል አንገባም ብሎ ትምህርት ቤት ላይ ተሳፈሩ። ትምህርት ቤት ላይ እነሱ እያለ ነው ይሄ ሁሉ ችግር የፈጠረብን። እያለ መከላከያ እያለ
ሶራ ወደ ሊበን ወረዳ አስተዳደርም ደውሎ አስተዳዳሪውን አቶ ዋሪዮ ጎልቻን አነጋግሮ ነበር። የጥቃቱን መፈጸም አረጋግጠው ስለ ሁኔታው ዝርዝር ማብራሪያ ሰጥተዋል።
የተደረሱ ጉዳት 7 ሰው ገለዋል፣ 6 ሰው ቆስሏል። እሱ መጥቶ ጥቃት የደረሱ እንዳለ ትክክለኛ ነው። ነገር ግን የሀገራዊ መከላከያ ሰራዊት በወቅቱ ማል ገብቶ እንደተለያዩ አድርገዋል።
እድሜያቸው ስንት ይሆናል ከተገደሉት?
4 ሰው ሸማግሌ ከ60 በላይ ናቸው። እዚያ ያለው ሰፈር አካባቢ ያለው ሸማግሌዎች ናቸው የሞቱ።
3
35 በላይ ናቸው
እድሜያቸው ማለት ነው። በምን አይነት መሳሪያ ነው የአካባቢውን ሰዎች የወጉት? እነዚህ ልዩ ኃይሎች
ሞጉ ያለው ስናፐር መትረየስ ነው እየወጉ።
በመኪና ነው የሚመጡት?
አዎ፣ ህዝቡ አስተዳደሩ እነሱ ከሌላ ቦታ መኪና ግኖ መጥቶ እኛ ላራግፎ ይህ ጉዳት አደርሰናል እያሉ ለእኛም ሪፖርት አድርጓል።
የማን ክልል ውስጥ ነው የሚገኘው ቦታው? ሰዎቹ መጥቶ የወጉበት ቦታ
ኦሮሚያ ክልል አስተዳደር ሰፈር ነው። እኛ ቀበሌ ሊባ ወረዳ ስምንት ቀበሌ ነበር።
ምን ያህል ሰው ተፈናቅለዋል ከዚህ አካባቢ?
አሁንም እየተፈናቀለው ያለው በቁጥሩም አናቅም አናይም፣ ግን የተፈናቀለዎቹ ሰዎች አሉ።
እነሱ እንዲህ መጥቶ ሲዋጉ ማን ነው የሚከላከላቸው?
መጀመሪያ እዚያ አካባቢ ያለው አስተዳደር ነው። ከዛ በኋላ የሀገር መከላከያ ሰራዊት መሀል ገብቶ እንደመረጉ አድርጓል። እኛም እንደምናውቀው ሀገር መከላከያው የኢትዮጵያ መከላከያ ሰራዊት ነው። ኢትዮጵያ መከላከያ ሰራዊት ለኢትዮጵያ ብሔርና ብሔረሰብ እንደ አንድ ነው የሚያዩ። ጦርነት ሲመሰረት መጀመሪያ እነሱ መሀል ገብቶ የኢትዮጵያ ባንዲራም ሰቅሎ ያ ውጊያ እንዲቆም አድርጓል።
ስለተባለው ጥቃት የሶማሌ ክልል መንግስት ያውቅ እንደሆነና ባለስልጣናቱም የሚሉትን ለመጠየቅ ወደ ጅጅጋ ትናንትና ዛሬ ያደረግነው ተደጋጋሚ ጥረት አልተሳካም።
በቂሊንጦ እስር ቤት ሕይወቱ ያለፈው የአቶ አርማይ ዋቄ የአሟሟት ሁኔታ እንዲጣራላቸው አባትየው አቶ ዋቄ ማሙ ለፍርድ ቤት አቤቱታቸውን አቅርበዋል። ፍርድ ቤቱም ለአቤቱታቸው ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱ ታውቋል። መለስካቸውማ ዝርዝር ይዟል።
አቶ አርማይ ዋቄ መስከረም 2 ቀን 2010 ዓ.ም በቅዱስ ጳውሎስ ሆስፒታል እንደሞተ የሚናገሩት አባቱ አቶ ዋቄ ማሙ የልጃቸው የአሟሟት ሁኔታ እንዲጣራላቸው ለፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሶስተኛ ወንጀል ችሎት አቤቱታቸውን አቀረቡ። አቶ ዋቄ ለቪኦኤ ዛሬ ስለ ልጃቸው አሟሟት እንደገለጹት ከሆነ አርማይ ዋቄ እንደሚባለው በኢንፌክሽን ምክንያት አልሞተም። አባቱ አቶ ዋቄ ማሙ አስከሬኑን ተረከብኩ ሲሉ ያዩትን ለቪኦኤ ዘርዝረዋል።
እኔ ግን ከዛ ከቅዱስ ጳውሎስ ሚሊኒየም ሆስፒታል ሜዲካል ኮሌጅ ሆስፒታል ሳወጣ ሬሳውን ከፍቼ አይቼ ጭንቅላቱ አናት መሀሉ ላይ የፈረሰ መሆኑን፣ ሆዱ የተቀደደ መሆኑን፣ ሰውነቱ ያባበጠ መሆኑን አይቼ ነው የተረከብኩት እኔም ራሴ።
አቶ ዋቄ ይህንኑ በትናንትናው ዕለትና ዛሬም ለፍርድ ቤት በዝርዝር እንደተናገሩ አስታውሰዋል። በተጨማሪም የሟቹ የአቶ አርማይ ዋቄ ታናሽ ወንድም አቶ ቴዎድሮስ ዋቄ በአሁኑ ጊዜ የሚገኘው በዚሁ ማረሚያ ቤት መሆኑን ጠቅሰው ያላቸውን ፍራቻ በመግለጽ ፍርድ ቤቱ መተማመኛ እንዲሰጣቸው መጠየቃቸውን አቶ ዋቄ ማሞ ተናግረዋል። በዋናነት ለፍርድ ቤት ያቀረቡትን አቤቱታም ለቪኦኤ በሚከተለው ሁኔታ ገልጸዋል።
የኢትዮጵያ ሕዝብ ሕግ ይፍረደኝ። ቀጥታ እኛ የተመታ መሆኑን፣ ሆዱ ተቀዶ ተመልሶ የተሰፋ መሆኑን ጠቅላላ በእጃችን አለካንን ሬሳውንም እንትን ስንል ጓንት አድርገን በጥሩ በጥንቃቄ ነው ያስቀመጥ ነው። ገለልተኛ ኮሚቴ ተቋቁሞ ሬሳው እንደገና ወጥቶ ይመረመርልኛል በኢንፌክሽን ነው የሞተ ቢባሉ እንኳን በባለሙያ በገለልተኛ ባለሙያ በስፔሻሊስት ተመርምሮ ጉዳዩ እንዲታወቅልኝ የኢትዮጵያ ሕዝብ እንዲፈርድልኝ ነው ቃሌን የሰጠው።
ፍርድ ቤቱም አቤቱታውን ካዳመጠ በኋላ ትዕዛዝ ለማረሚያ ቤት እንደሰጠ በመግለጽ ውሳኔውን ለማሰማት ለታህሳስ 5 ቀን 2010 ዓ.ም ቀጠሮ ይዟል። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በነ ንግሥት ይርጋ የክስ መዝገብ አቃቤ ሕግ በመሠረተባቸው የሽብር ወንጀል ክስ ስድስቱም ተከሳሾች እንዲከላከሉ ብይን ሰጥተዋል። ተከሳሾች በጠበቆቻቸው አማካይነት በአቃቤ ሕግ የሰነድ ማስረጃ ላይ ተቃውሞ ቢያቀርቡም ፍርድ ቤቱ ተቃውሞውን አልፎ ተከሳሾቹ መከላከያቸውን ለታህሳስ 12ና 13 ቀን 2010 ዓ.ም እንዲያቀርቡ ቀጠሮ ቆርጧል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ሰላም ጤና ይስጥልኝ። እንደምን ዋላችሁ? የቮይስ ኦፍ አሜሪካ የአማርኛው ዝግጅት ክፍል። እኔ በቨርጂኒያ የምኖር ኢትዮጵያዊ ነኝ። ትናንትና ቅዳሜ ዕለት በኢትዮጵያን ኤምባሲ ውስጥ ወንድሞቻችን ኢትዮጵያውያን ያደረጉትን የተቃውሞ እንቅስቃሴ መዘገባችሁ ይታወሳል። ይሄ የአክቲቪዝም ስራ ኢትዮጵያ ውስጥ ያሉትን ወገኖቻችንን እስር ቤት ያሉ ስማቸውን የማናቃቸው ስማቸውን የምናውቀው ደግሞ መሪዎች እነ በቀለ ገርባ፣ እነ እስክንድር ነጋ፣ እነ አንዱዓለም አራጌ፣ ሌሎች በጣም ብዙ እነ ፕሮፌሰር መረራ ጉዲናን አስሮ የሚገኘው ከእንደገና ደግሞ እየገደለ እያሰረ በሺ የሚቆጠሩ ባለፈው አመት ተገለዋል። በዚህ አመት ደግሞ እንደዚሁ 7 ሰው 8 ሰው የሰው ህይወት ረክሶ ማለት ነው
እና ይሄን ሁሉ ነገር የሚያደርገን መንግስት ለመቃወምና ከዛም በተረፈ ደግሞ ወገኖቻችን በኢትዮጵያ ውስጥ የሚገኙትን ትግል ላይ ያሉትን አብረናችሁ ከጎንነን ለማለት ይሄንን የኢትዮጵያዊ ወን የተላብሰው ኤምባሲ ውስጥ ገብተው የኢትዮጵያን አረንጓዴ ቢጫ ቀይ ሰንደቅ ዓላማ ያውለበለቡ ያሳዩ ወንድሞችን አድናቆቴን ለመግለጽ ዛሬ ኮርት ተገኝቼ ነበረ። ወንድማችን ዮሐንስ ተከለ ተፈቷል። ሽመልስም እንደዚሁ በነጻ ተሰናብቷል። እና ከቤተሰቦቹ ጋር ተቀላቅሏል። እና ይሄ የአክቲቪስም ስራ መቀጠል አለበት ለማለት ወዳለሁ። እና እጃቸውን ወደው ፈልገው የታሰሩት ተምሳሌትነቱ ለታሰሩት ወገኖቻችንን ከእናንተ ጋር ለማለት ነው። እና እናመሰግናለን። መልካም
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን amharic.vnews.com ነው። በእጅ ስልክ መከታተል ለምትሹ ወይም ለምትመርጡ ደግሞ horn.voa.mobin ተጠቀሙ። በፌስቡክ እና በትዊተርም ተከታተሉን።
ወደ ቀዳሚው የምሽቱ ቅንብር እናልፋለን። የኢትዮጵያውያን የጋራ ግብረ ኃይል የተባለው ቡድን ባለፈው ቅዳሜ ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ቅጽር ግቢ ደጃፍ ባካሄደው የተቃውሞ እንቅስቃሴ ከኢትዮጵያውያኑ ውጭ የተለየ ትኩረት ስቧል። የተቃውሞ እንቅስቃሴውን በማካሄድ ላይ ሳሉ ሕግ ተላልፋችኋል በሚል በጊዜው የታሰሩት ሁለት ሰዎች በትናንትናው ዕለት በነጻ መለቀቃቸው ተዘግቧል። እስሩ በመሰረቱ በኢትዮጵያ እየተፈጸመ ነው ላሉትና ለተቃውሞ ለወጡበት ዋና ጉዳይ ትኩረት ለመሳብ ታልሞ የተከናወነ መሆኑንም አስተባባሪዎቹ ተናግረዋል። መታሰርን አንዱ መንገድ ያደረገውን ይህ አቀራረብ በዋሽንግተኑ የኢትዮጵያ ኤምባሲ በተደጋጋሚ የተስተዋለ የእምቢተኝነት አቋም ማሳያ ዘይቤ አስመልክቶ እዚህ ዋሽንግተን ዲሲ አካባቢ በመሰል የተቃውሞ እንቅስቃሴዎች በስፋት የሚታወቁ አንድ ሰው አነጋግረናል። አሉላ ከበደ ነው ያወያያቸው።
በቅድሚያ ይሄ ነገር ለህዝቡ በደንብ ላይ መደረግ ያለበት አስፈላጊ ነገር ነው። በመሰረቱ እነዚህ ኢትዮጵያኖች ለምን ይሄን ለማድረግ አስፈለጋቸውም? ይሄን እዛ ድረስ ለመሄድ ምን አስፈለጋቸው? ምን አነሳሳቸው? ምን እንደፋፋቸው ነው መታየት ያለበት። ከዛ አኳያ ስናየው ኢትዮጵያ ውስጥ ያለው ሰብአዊ መብት ጥሰትም ይሁን ሌሎች የሰው ነጻነት ታፍኖበት የሚኖርበት ሀገር እና ህዝባችን የሚደርስበትን መከራ ከማየት አኳያ ይሄ የተደረገ ነገር ያንሳል እንጂ አይበዛም። እድለኞች ብንሆን ኖሮ በሙሉ ዓለም ላይ ያለን ኢትዮጵያኖች ከዚህ የበለጠ ቀን በቀን ማድረግ የሚገባን መጮህ የሚገባን ማሳየት የሚገባን ነገር ነበረ። አላማቸው ነው ዋናው ነገር መታየት ያለበት። ሁለተኛ ያደረጉትን ነገር አክሽኑን ራሱን ብናይ ኤምባሲው ውስጥ ገቡ። ኤምባሲው የኢትዮጵያም የፐብሊክ ኤሪያ ነው። ማንም ሰው መግባት ይችላል ኤምባሲ ውስጥ። ዋናው ነገር ኤምባሲ ውስጥ ገብተው ምን አደረጉ ነው መታየት ያለበት። ንብረት አውድመዋል ወይም ሰው ላይ ጉዳት አድርሰዋል ወይ ወይም ደግሞ የያዙለት የተነሱትለትንም አላማ የማይከተል ነገር ያ ይሆናል። ግን ቪዲዮውን የታየ ነው፣ ላይቭም የታየ ነበረ። ብዙ ጊዜ የተቀረጹም አሉ። ያን አይተን መፈረጅ እንችላለን። ገብተው የኢትዮጵያን ባንዲራ ይዘው ድምጻቸውን ያሰሙት ያለውን ችግር የሚገልጽ ነገር ነው ያሰሙት። የተላለፉት ወይም ያደረጉት በሞራል አኳያ የሚያስጠይቅ ነገር የለም። ያ ማለት ግን ይሄ ትሬስፓሲንግ ወይም ለምሳሌ ከፖሊስ ጋር ያለው ግንኙነት የሚደነግጉ መለስተኛ የሆኑ ነገሮች አሉ። ፖሊስ የሚያደርገውን ለማስተጓጎል መሞከር፣ ለምሳሌ ኢንተርፌር ማድረግ ያሳስር።
ለአድማጮች ግልጽ ለማድረግ ከሁለቱ ከታሰሩ ሰዎች አንደኛው ፖሊሶች እንዲለቁት ከፖሊሶች ጋር ያደረጉት ልውውጥ እሳቸው እንዲታሰሩ አድርጓቸዋል። የመጀመሪያው ሰው ባንዲራውን ይዘው የኤምባሲው ቅጥር ግቢ ውስጥ የተረማመዱ ጮክ ብለው እየተናገሩ ስለ ኢትዮጵያ ይሰማኛል ያሉትን ይገልጹ ነበር። እነኚህ በአገሩ ሕግ አኳያ መስመር ተላልፈዋል ተብለው ያሲዙ እንጂ በሞራል ተጠያቂ የሚያደርጓቸው አይደሉም። ይልቁንም ለተነሱበት ዓላማ ማሳያዎች ናቸው፣ ሆን ብለው የሚደረጉ ናቸው እያሉን ነው።
አዎ፣ አባባሉም በትክክል ብዙ ጊዜ በዚህ በአክቲቪዝም ወይም ሰብአዊ መብት ተሟጋችነት እንቅስቃሴ ውስጥ ሁል ጊዜ እነዚህ የምትከፍላቸው ነገሮች አሉ። የአስቴው ዓላማ ወይም የምትናገረው ነገር ብዙ ዘንድ እንዲሰማል፣ የመገናኛ ብዙሃን ትኩረት እንዲስብ ለማድረግ መስመር ወጣ ያሉ ነገሮች ማድረግ የተለመደ አካሄድ ነው። እኛ ብቻ ሳይሆን በትላልቅ ደረጃ ያሉ ለምሳሌ ፊልም አክተሮች ጆርጅ ክሉኒ፣ ማርቲን ሉተር ኪንግ ሁሉም ቢሆን ያደረጉት ነገር ነው። በጊዜው ህግ ተብሎ ለሚቆጠር ወይም አንዳንድ ጊዜ ብዙ ጊዜ ትክክል ያልሆነ ልግ ሊሆን ይችላል ወይም መጥረተኛ ነግሮም ቢሆን ጉዳይ በህዝብ ዘንድ አቴንሽን እንዲያገኝ ለማድረግ ከፈለግ ያን መተላለፍ እና ደግሞ ለምትተላለፈው ነገር ደግሞ የሚያስፈልገው መስዋዕትነት መክፈል ዝግጁ ከሆንክ ይህን የስኮን አላማ ለማሳየት ይረዳል። ይህንን ያደረጉት እነዚህ ልጆች መደነቅ መደገፍ በእኔ በኩል መኮራባቸው ኢትዮጵያኖች ነው የማየው። ምሳሌ መጥቀስ ይቻላል። ከዚህ በፊት ኦዲሳ ጋር እና ሌሎችም ኢትዮጵያኖች በየቦታው ያደረጉትን ነገር በተደጋጋሚ እያደረጉት ነው። ሌላው መጨመር የምፈልገው ነገር ምንድን ነው? ዋናው ነገር ይህን ስታካሂድ የምትናገረው የምትጠይቀው ዲማንድ የምታደርገው ነገር አንደኛ እውነትነት አለው ወይ ነው። ይሄ ሊካድ የሚችል ነገር አይደለም። ያቀረቡት ጥያቄ ኢትዮጵያ ውስጥ ነጻነት የሌለ መሆኑ የሚካድ ነገር አይደለም። ያንን ነው የሚናገሩ የነበሩት። ሁለተኛ በፍጹም ጨዋነት ነበር የሚያካሄዱት። የሚናገሩት ቃላት ምንም እንከን ያለው ቃል አላየሁም። በአንጻሩ ከኤምባሲ በኩል የጥበቃ ሰው ይመስለኛል ወይም እንግዲህ ከአዘጋጆቹ አንዱ ሰው ላይ ሲተፋ ይታያል። እንግዲህ ይሄ በአንጻራዊነት የማን ህግ ተከትሎ ነገሮችን እንደሚያደርግ ያሳያል። እና በዚህ በኩል እኔ የተደረገው ነገር ሙሉ በሙሉ አግባብ ያለው እና ተምሳሌትነት ያለው ነው። ይህን ያደረጉት ልጆች ደግሞ ለቆሙለት ዓላማ ለኢትዮጵያ ሕዝብ ነጻነት ሲሉ የሚከፍሉትን የሚያደርጉትን ነገር እና የሚከፍሉትን መስዋዕትነት በአክብሮት ነው የማየው።
መልካም። አቶ ከባዱ በላቸው ለሰጡኝ አስተያየት ለጊዜው አመሰግናለሁ። ምናልባትም ሌሎችን ጨምሮ በሚያወያይ ሰፋ ባለ ፕሮግራም መልሰን እናገኙታለን። እግዜር ይስጥልኝ። ይላሁ ነው
እኔም ሰጠኝ ግድት በድጋሚ አመሰግናለሁ።
አድማጮች፣ ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ወደ ቀጣዩ ቅንብር እናልፋለን። በአሁኑ ጊዜ በዩናይትድ ስቴትስ በሚሰራበት የኢሚግሬሽን ፖሊሲ መሰረት ማንኛውም ጥገኝነት ጥያቄ ውጭ ሀገር ሰው ትክክለኛ ቪዛ የያዘም ይሁን አይሁን ልክ እንደደረሰ በቁጥጥር ስር ይውላል። የቪኦኤ የኢሚግሬሽን ጉዳዮች ዘጋቢ አለን ባሮስ ኒው ጀርሲ ውስጥ የሚገኝ የእስር ማዕከል ጎብኝቶ በቁጥጥር ስር ሆነው የጥገኝነት ማመልከቻ ሂደት ውስጥ ያለፉ የውጭ ሀገር ተወላጆችን ማነጋግሮ ተከታዩን ዘገባ አጠናቅሯል። ቆንጅታዬ ታቀርበዋለች። ጥገኝነት ጠያቂዎች ኢሚግሬሽን የማቆያ ማዕከል ገብተው አንዴ በሩ ከተዘጋ ለወራት እዚያው ሊቆዩ ይችላሉ። የኒው ጀርሲው ኒውዮርክ አውሮፕላን ጣቢያ አጠገብ በሚገኝ የኢንዱስትሪዎች ቀበሌ ያለው ኤሊዛቤት የእስር ማዕከል ከውጭ ሀገር የፈለሱ ሰዎች ማቆያ ሲሆን የተለያዩ ወንጀሎች የፈጸሙም ታስረውበታል። የኢሚግሬሽን ባለስልጣናት እንደሚሉት ካለፈው መስከረም ወር ወዲህ በኢሚግሬሽን ነክ ወንጀሎች የተያዙ ወደ 38,000 በላይ ሰዎች ታስረዋል። ከመካከላቸው አንዳንዶቹ ጥገኝነት ፈላጊዎች ናቸው። በእስር ማዕከሉ የሚደረገው ፍተሻ ልክ አውሮፕላን ጣቢያ ላይ የሚደረገውን ይመስላል። ጎብኚዎች መታወቂያ ማሳየት አለባቸው። የያዙትን ቦርሳም ሆነ ማናቸውንም ቁሳቁስ አስረክበው ተቆልፎ ነው የሚቆያቸው። ስልክም አይገባም። ፎቶ ማንሳትም ሆነ ድምፅም ይሁን ምስል መቅዳት አይፈቀድም። ኤዳፎ ኦኮፖሮ በዚህ የእስር ማዕከል ለአምስት ወራት ታስሮ ቆይቷል።
ለውጭ አገር ሰዎች መኖሪያ የለንም ብለው የኢሚግሬሽን ሰዎች አስታወቁኝና ወደ እስር ቤት ትወሰዳለህ አሉኝ።
ኦኮፖሮ ከናይጄሪያ ነው ወደ ዩናይትድ ስቴትስ የመጣው። እዚያ ሳለ በአንድ የተመሳሳይ ጾታ ወንዶች ድርጅት ውስጥ በመብት ተሟጋችነት ይሰራ ነበር። ናይጄሪያ ውስጥ ወንድና ወንድ ወይም ሴትና ሴት መጋባት በሕግ የተከለከለ ነው።
ታዲያ ባለፈው የአውሮፓውያን 2016 ዓመተ ምህረት ጥቅምት ወር ውስጥ ኒውዮርክ የሚገኝ የሰብአዊ መብት ድርጅት የሚሰጠውን ሽልማት አሸናፊ ሆኖ ድርጅቱ ይህንኑ ዜና ከነ ፎቶው አወጣው። እናም ኦኮፖሮ ማንነቱ ይፋ ወጣ።
So the community were calling for my execution, so I had to flee. So I
የማህበረሰብ አባላቱ ይረሸን ማለት ጀመሩ። ያኔ አገር ጥዬ መሸሽ ነበረብኝ። ዩናይትድ ስቴትስ መግቢያ ቪዛ ነበረኝና እሱን ይዤ መጣሁ።
I've never been in that kind of isolation before. You are instructed what to do and what not to do.
በህይወቴ እንደዚያ ባለ ቁጥጥር ስር ያላውቅም። ይሄን አድርግ ይሄን አታድርግ ትባላለ። ምግብ ይሰጡሃል፣ ወድርክም ጣላህም ትበላታለ።
So Charlie stayed in the room having anxiety of what would be the outcome of my case if I left.
ከክፍሌ ንቅንቅ አልልም ነበር። ለማመልከቻዬ ምን መልስ ይሰጡኝ ይሆን ይያልኩም ይጨነቃለሁ። ካልተቀበሉኝ አገሬ ልመለስ ነው፣ ከተቀበሉኝ ይለቁኛል፣ የት ነው የሚሄደው ላለው። የቤተሰቤ ነገርም ያስጨንቀኛል፣ ምክንያቱም በጾታ ዝንባሌ ምክንያት ቤተሰቤ አያነጋግረኝም ነበርና።
ይህን ሁሉ አሳልፎ ኢዳፎ ኦኮፖሮ ጥገኝነት ተፈቀደለት። ተለቆ 3 ስራ እየሰራ አዲስ ህይወት ጀምሯል።
I produced a cookbook which featured 40 refugees from different countries around the world.
ከተለያዩ የዓለም አካባቢዎች የመጡ ስደተኞችን ያሳተፈ የምግብ አሰራር የሚያሳይ መጽሐፍ አውጥቻለሁ።
ሐኪሞን ይጠይቁ ለምሽቱ በሕክምና ቋንቋ በእንግሊዝኛ አንታይሶሻል ፐርሰናሊቲ ዲስኦርደር በመባል በሚታወቀው ያዋቂነት ዝንባሌ በሚስተዋልበት የአእምሮ ህመም ዙሪያ የተጀመረ ቅንብር ነው ይዞ የቀረበው። የህሙማን ምንነት፣ የህመሙን ይቅርታ ምንነት፣ አይነተኛ መለያዎች፣ መንስኤ፣ መከላከያና የህክምና አማራጮች ጨምሮ በተከታታይ በሚመለከተው ቅንብር ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዮናስ እንዳለ ገዳ ናቸው። በዚህ በዩናይትድ ስቴትስ በታዋቂው የህክምናና የምርምር ተቋም ሜዮ ክሊኒክ የነርቭና የአእምሮ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ ያሉላ ከበደ ነው ፕሮፌሰር ዮናስን ያወያየው። የተከታታይ ውይይቱን የመጨረሻ ክፍል ይዞ ቀርቧል። ባለፈው ሳምንት ዝግጅቱ ይህ አዋኪ ጠባይ ሚሊዮኖችን ለስቃይ ለመዳረግ የተጠቀሙበትን እንደ አዶልፍ ሂትለርን በመሰሉ ሰዎች የተስተዋለበትን ካነሳበት ጭብጥ ይቀጥላል።
ዶክተር ዮናስ፣ የሂትለርን ያህል ግዙፍና ያለፉትን 50ና 40 ዓመታት ያህል ሩቅ ሳይሆንም በዚህ ዘመንም በጊዜያችንም በተለያዩ ሁኔታዎች ውስጥ የሚታዩት አንዳንድ ያሳሳቢነት መጫራቸው አይቀርም፣ ሰዎች መነጋገራቸው አይቀርምና ይሄ አሳማኝ ጠባያቸው፣ መሳጭነታቸው፣ ይሄ ተፈጥሯቸውን ሁሉ ተጠቅመው ብዙዎችን የሚያነሳሱበት ሁኔታ ሲፈጠር መሰለ አስተሳሰብ ያላቸው ሰዎች መሰባሰባቸው አይቀርምና ይህ ጠባይ የብዙዎች ሲሆንስ በዚያ ደረጃ ሊከሰት ይችላል ተብሎ ይታመናል? በሳይንሱ ረገድ ያን መቀበል ይቻላል? ለኔ ቢጤው ከሩቅ ለሚያየው ሰብሰብ ብሎ ሰዎች ሌላውን ለመበደል፣ ለማንከራተት፣ ለመጉዳት ሲነሱ ከሰው የሚመጣ ጠባይ የማይመስል ብለውታል። ትክክል የሚመስላቸው ብዙዎች ሲነሱስ ያን አይነት ሁኔታ በርግጥ በብዙዎችም ላይ ሊከሰት ይችላል?
በኔ ሙያ በግለሰብ ደረጃ አንድ ግለሰብ መርምረን ነው ይሄ ችግር አለው የለው ምን ነው። ነገር ግን አሁን ያልከው ጥያቄ ሶሲዮሎጂስቶች፣ ሂስቶሪያ ታሪክ ተመራማሪዎች፣ የፖለቲካ ሳይንስ አዋቂዎች እነሱ የሚሉትንም አይቻለሁ እና ለምሳሌ ያክል ይሄ የፋሽስት ንቅናቄ የሚባሉት ተቃላይ ያላቸው ጠባይ አንዱ ይሄ የጭካኔ፣ ሌላውን የማዋረድ፣ ሌላውን በቀላሉ የመወንጀል ስኬፕጎት፣ ሌላው ላይ ማሳበብ ችግር ካለ የኢኮኖሚ ችግር ካለ እኔ ከሌ ናቸው ችግሩን የፈጠሩብህ ይሄ ቡድን ነው እነዚህ ናቸው ብሎ ሌላው ላይ እንትን ማለት
ማነሳሳት፣ ሌሎችን
ማነሳሳት፣ ጉልበት መጠቀም፣ የጭካኔ ኃይል መጠቀም፣ ሰውን በቃጠል፣ በጥይት፣ በቦምብ እና የፋሽስት ንቅናቄ ይሄ ጸባይ አለው። እንዲያውም መመዘኛ አላቸው። አንድን ነገር የፋሽስት ንቅናቄ ነው የናዚ ንቅናቄ ነው ለማለት ይሄ ያስፈልጋል ዴማጎጊ እንደዚህ የሚል መመዘኛ ያላቸው አሉ። እና ምናልባት ይሄንን የበለጠ ሊመለሱ የሚችሉት ሶሻል ሳይኮሎጂስቶች፣ ሶሻል ሳይኮሎጂስት ወይም ሶሲዮሎጂስት ወይም የፖለቲካ ሳይንስ አዋቂዎች ይመስለኛል። ግን ያው እንደዚህ አይነት ሶሻል ፐርሶናሊቲ ያላቸው ሰዎች እንደዚህ አይነት ንቅናቄ የመምራት የማቀርባበር
ተፈጥሮ ችሎታ አላቸው።
በታሪክ አይቻለም።
እንግዲህ ሌሎች የሙያ መስኮችንም ማካተት ይገባል ነው ያሉት። የማህበረሰብ ጥናት፣ የማህበረሰብ ስነልቦና ጥናትና ሌሎች የሙያ መስኮችንም እንዳሉን ለመጋበዝ እንሞክራለን። ዶክተር ዮናስ ቀደም ብለው የሕክምናን ነገር ጠቆም አድርገዋል። ጠባይን ማድረቅ በተፈጥሮ እንኳን እንደው ወልከፍ ያለ ጠባይን ከልጅነት ጀምሮ ወደ ተሻለ ሁኔታ ለማምጣት መሞከር አዳጋችነቱ ይታወቃል፣ ከተፈጥሮና ከሚለመዱ ነገሮች ጋር ማስታረቁ። ይልቁንም ታዲያ ከአንድ ሰው ማንነት ጋር የተሳሰር የማንነቱም አይነተኛ መለያዎች የሆኑ ቀደም ብለን ያነሳናቸውን አንታይ ሶሻል ፐርሶናሊቲ ያልናቸውን ዝንባሌዎች የመሰሉ መለወጥ ይቻል ይሆን? በሕክምና ምን ያህል ይረዳል?
ይሄ እንዳልኩ ወንጀለኞችን የሚያጠኑ ስነ ልቦና አዋቂዎች ፎረንሲክ ሳይካትሪስት ወይም ፎረንሲክ ሳይኮሎጂስቶች አሜሪካን ሀገር በየእስር ቤቱ እኮ ይሄ ሳይኮቴራፒ ወይም በግሩፕ ቁጭ አድርገው ስነ ልቦና ሕክምና የሚያደርገዋል። አንዱ ኮግኒቲቭ ቢሄቨራል ቴራፒ የሚባለው በተለያየ መንገድ ይህን የሚጠቀሙ አሉ። አልፎ ሲበዛ ደግሞ መድኃኒትም የሚሰጥበታል። አንዳንዶቹ በጣም ከመጠን ያለፈው ወንጀል እየሰሩ በተለይ በየሰፈሩ በየመንደሩ ሴቶችን እየደፈሩ ወንጀል ሲያጠፉ አንዳንዴ መድኃኒት የሚሰጣል። ይሄ መድኃኒቱ የቴስቶስትሮኑን የሚቀንስ ድረስ እና ይሄ ኃይለኝነቱን እንዲቀንስ የሚያደርግ መድኃኒት ሁሉ ይሰጣል እና በመድኃኒትም በስነ ልቦና ሕክምናም ቢያንስ ሕግ አክብረው በሰላም እንዲኖሩ ለማድረግ ያክል ሙከራ ይደረጋል። ግን የግለሰቡን ጸባይ የተሻለ ኑሮ እንዲመራ አዳፕቲቭ ሁኔታ ላይ እንዲገባ ለማድረግ ነው እንጂ ሙሉ ለሙሉ
ነቅሎ ማውጣት አይቻልም።
ያ በጣም የሚያስቸግር ይመስለኛል። እና ዋናው በእርግጥ እንዳልኩ የቤተሰብ ህብረተሰብ ሁሉ ኃላፊነት አለበት። ፖለቲካ መሪዎችም ቢሆን በተለይ ከመጠን ያለፈ በደልና ስቃይ ህጻናት ላይ ላለማድረስ ያንን ለመከላከል ጥረት ያስፈልጋል። ያ ነው አንዱ ቲዮሪ የሚባለው እንዲህ አይነት ሰዎች እንዳይበዙ፣ አመፀኛና አዋኪ እንዳይበዛ ከመጀመሪያው ልጆችን በእንክብካቤ ማሳደግ ጥቅሙ ለህብረተሰብም ነው የሚባለው።
ስለዚህ መከላከል የሚቻል ወይም ደግሞ ቀድሞውኑ እዛ ቦታ እንዳይደርስና ይሄ ሁሉ የተወሳሰበ ነገር እንዳይመጣ በልጅነት ምልክቶች ሲታዩ ቤተሰቦች ሊያደርጉ የሚችሉት አካባቢ ሊያደርግ የሚችለው ምናልባት የህጻናት ሐኪሞች ሊያደርጉ የሚችሉት ቀድሞ ሊያዩትን ጥንቃቄ ለማድረግ ሊሞከር የሚችል ነገር አለ ማለት ነው?
አለ። ከ15 ዓመት በፊት ሲሆን ኮንዳክት ዲስኦርደር ይሉታል የህጻናት ስነ ልቦና ሐኪሞች አንዳንድ ነገር ያደርጋል። ከ15 ዓመት በፊት እንግዲህ አንዳንዴ ድንገት ሰፈር ልጆች ለመውጋት ይሞክራሉ፣ ወይ ቤት ውስጥ እሳት ያስነሳሉ፣ ወይም አሰቃቂ ሁኔታ የቤት እንስሳ ይገላሉ። እንዲህ አይነት ነገር ሲታዩ ወደ ስነ ልቦና ሐኪሞች ይወስዷቸዋል እና ይሄን ነገር በስነ ልቦና ሕክምና በመጠኑም ቢሆን እርዳታ እንደሚደረግ አውቃለሁ። አንዳንዴ ደግሞ ይሄ አዳዲስ የስነ ልቦና ሕክምና ይህንን ግለሰብን ባህሪ ግለሰቡን ህግ አክባሪና ስራ ሰርቶ በሰላም እንዲኖር ለመርዳት የሚጠቀሙበት ዘዴ ነው።
መልካም ዶክተር ዮናስ፣ ምናልባትም ከዚህ ጋር ቀረብ ተደርጎ ሊታይ ይችል እንደሆነ አንድ የመጨረሻ ጥያቄ ላንሳ። በጣም መልካምነት የሚታይባቸው የሚመስሉ ከመንገዳቸው ወጥተው ጥሩ ነገር ለማድረግ በጣም የተጋነነ ነገር የሚያደርጉ ሰዎች በዚያው ልክ ደግሞ አጋጣሚ ሲኖር ሌላን ሰው የሚጎዳ ነገር ሆን ብለው ያደረጉ የሚመስልበት የምንታዘብበት ጊዜ አለ። ሁለቱ በአንድ ሰው ውስጥ እንዴት ሊታይ ይችላል? የተጋነነ ነው ሁለቱም ጋር ይሄ ግልፍ ብሎ አንድ ቀን የሚከሰት ነገር የሁላችንም ሊሆን ይችላል። ነገር ግን ሆን ብሎ አውጠንጥኖ አስቦ የሚደረግ ቅድም ያልናቸው ጠባዮች የሚታይበት የመልካም ጠባይም ለማድረግ እንዴት ብዙ ርቀት ከሚሄድ ሰው ጋር አብረው ሊገኙ ይችላሉ? ዝምድና ይኖራቸው ይሆን አሁን ከምናወራው ነገር ጋር?
ይሄ እንደ አንቲሶሻሎች አልመውና ተልመውም ህግ አውጥተውም ሌላውን ሰው ሊጎዱ ይችላል። ይሄ ዲሲትፉልነስ ይሉታል፣
አሳሳችነት።
አዎ፣ ያቺ አራዳ ቋንቋ ፉገራ የሚባለው ወደ ግራ አሳይቶ ወደ ቀኝ ለመሄድ እና እንደሱ ሊያደርጉ ይችላል። እና ይሄ እንግዲህ ደስና አእምሮ ችሎታው ነው እንደ ግለሰቡ። እና በጣም ችሎታ ያላቸው ሌላውን ሰው በተንኮልና በዘዴ እንደ መንጋ ነቅተው ከዛ ወደ ገደል ሊከቱ ይችላሉ። ገደሉ ጋር እስኪደርስ ድረስ ግን በጣም በጸባይና በትል ሊሄዱ ይችላሉ። እና እንደዚህ አይነቱ ወንጀለኞች አሉ። በተለያየም ብዙ በዚህ በፎረንሲክ ሳይኪያትሪ ሳይኮሎጂ ኬዝ ሪፖርቶች አሉ። መጀመሪያ እንደው ምንም በቃ ልክ እንደው ምንም ኃጢአት እንደሌለው መስሎ በጣም ጥሩ ሰው መስሎ ከዛ የጭቃ ጅራፉን ካመጡት በኋላ ሰው ከሞተ አደጋ ከደረሰ በኋላ መጨረሻ ላይ ይደረስባቸዋል።
ፕሮፌሰር ዮናስ እንዳለገዳ የነርቭና የአንጎል ልዩ ሐኪም በተደጋጋሚ በሐኪሙን ይጠይቁ የአንጎልና ነርቭ ጤንነትን የሚመለከቱ የአድማጮች ጥያቄዎች ላልሰን እናገኙታለን። ዛሬም እጅግ የተጋነነ አዋቂነት የሚታይበት ጠባይና ዝንባሌ አስመልክቶ ለሰጡን ሰፊ ሙያዊ ትንታኔ ለጊዜው አመሰግናለሁ። በሌላ ርዕስ መልሰን በቅርቡ እንደምናገኘው ተስፋ አደርጋለሁ። እግዜር ይስጥልኝ።
እኛም አሉላንና እንግዳውንና እናመሰግናለን። አድማጮች፣ አሁን የደረሰን ዜና አለ። ከዚምባብዌ ምክትል ፕሬዚደንት ኤመርሰን ምናንጓ ከሥልጣን መወገድ ጋር ተያይዞ እየታየ ያለውን ውጥረት ለማርገብ በሚል ጣልቃ እንደሚገቡ የሀገሪቱ የመከላከያ ሚኒስትር በዛቱ ማግስት ወታደራዊ ተሽከርካሪዎች ወደ ዋና ከተማይቱ ሐራሬ ዛሬ ሲገቡ ታይተዋል። ታንኮችና ሌሎችም ብረት ለበስ ተሽከርካሪዎች የተቀላቀሉበት ይህ ንቅናቄ መደበኛና የወትሮ ወታደራዊ ዝውውር ይሁን አይሁን ለጊዜው አልታወቀም። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤትም ሁኔታውን ማስተዋሉንና በቅርብ እየተከታተለው መሆኑን ዛሬ ለቪኦኤ ገልጿል። ሐራሬ የሚገኙ ኤምባሲዎችም አንዳችም ከደህንነት ጥበቃ ጋር የተያያዘ ማሳሰቢያ ያላወጡ ሲሆን የከተማይቱ መንገዶች ጸጥታ እንደሰፈነባቸው መሆኑን፣ ንግዶችም መደበኛ ሥራቸውን እያከናወኑ መሆናቸውን እማኞች ተናግረዋል። ምክትል ፕሬዚደንቱ ምናንጓ ፕሬዚደንት ሮበርት ሙጋቤ ባለፈው ሳምንት ያባረሯቸው ታማኝነት የላቸውም፣ ስልጣኑን ለመቆናጠጥ እያሴሩ ናቸው በሚል ከከሰሷቸው በኋላ ነው። የፕሬዝደንቱ አዝማሚያ ባለቤታቸውን ግራሲያ ሙጋቤን ምክትላቸው የማድረግ ሳይሆን እንዳልቀረ አንዳንድ ታዛቢዎች እየጠቆሙ ናቸው። እንደሚባለው ሚስ ሙጋቤ ምክትል ፕሬዝደንት ከሆኑ 93 ዓመት ዕድሜያቸው ላይ የሚገኙት ፕሬዝደንት ሙጋቤ ጡረታ ከወጡ ወይም በሞት ከተለዩ ርዕሰ ብሔርነቱን ለመቆናጠጥ ዕድሉን ዛሬውኑ ያመቻችላቸዋል። የጦር ኃይሎቹ አዛዥ ጀነራል ኮንስታንቲኖ ቹዌንጓ ትናንት ሰኞ ባሰሙት መልእክት ፕሬዚደንት ሙጋቤ በገዢው ዛኑ ፒኤፍ ፓርቲ ውስጥ የምናንጓን ደጋፊዎች ማባረራቸውን እንዲያቆሙ አስጠንቅቀዋቸው ነበር። ምክትል ፕሬዚደንቱ ባለፈው ጥቅምት 25 ከተባረሩ ወዲህ በእስረኞች በአስሮች የሚቆጠሩ ዚምባብዌያውያን መታሰራቸው ተገልጿል። ዜናው ይኸው ነበር። አድማጮች፣ አሁን ወደ ቀጣይ ዝግጅት እናልፋለን። ልዑላን ሚኒስትሮችና ታዋቂ የንግድ ሰዎችን ጨምሮ የኢትዮጵያ ተወላጁ የሳውዲ ዜጋ ሼህ መሐመድ አላሙዲ ከሳምንት በፊት በሳውዲ አልጋወራሽ እርምጃ ከታሰሩት ከ200 በላይ የታወቁ ሰዎች አንዱ መሆናቸው ተዘግቧል። የእስሩን እርምጃ አነጋጋሪነት ተከትሎ የተካሄደ ውይይት ነው የሚቀጥለው። የልዑል አልጋወራሹን መጠነ ሰፊ እርምጃ ሁለንተናዊ እንድምታዎች የሚዳስሰው የትንታኔ ውይይት ከታሪክ የፖለቲካና የምጣኔ ሀብት ጉዳዮች አዋቂዎች ጋር የተካሄደ ነው። ተወያዮች ዶክተር ዳንኤል ተፈራ በዊስኮንሰን ዩኒቨርሲቲ ዋይት ዎተርስ የምጣኔ ሀብት መምህርና ዶክተር ሽመልስ ቦንሳ በስቴት ዩኒቨርሲቲ ኦፍ ኒውዮርክ አት ስቶኒ ብሩክ የአፍሪካ ዘመናዊ ታሪክና ፖለቲካ መምህር ናቸው። አዱላ ከበደ ነው ያነጋገራቸው።
በጣም አነጋጋሪነት ያለው ግራና ቀኝ የሚያሻማ የሚመስል አንድ ርዕሰ ጉዳይ ላንሳ። ሳውዲ ስር የሰደደ ሃይማኖታዊም ማህበራዊም ያስተሳሰብም አቀማመጧ ተሐድሶ ይጠይቃል ሲባል ዲሞክራሲ አልባ አገር መሆኗ፣ ነገር ግን የምዕራቡ ዓለም ሸሪክ ሆና የተተወች ዝም የተባለች አገር ተደርጋ ትነሳለች። ለደህንነት አደጋ ደቃኝነቷ እየታወቀም አሁንም ሸሪክነቷና የነዳይ ገበያው እንድትታለፍ ያደረጋት ይመስላል። ሌላው ቀርቶ የ2001 ዓመተ ምህረቱን በዩናይት ስቴትስ የደረሰውን የአሸባሪዎች ጥቃት ብንመለከት አብዛኞቹ የሳውዲ ተወላጅነት ያላቸው እንዲሁም ያልተመለሱ ጥያቄዎች ያለበት መሆኑ ይታወቃል። ተሐድሶ አስፈላጊነቱ ጥያቄ በማይገባበት የምዕራቡ ዓለም የሚደግፈው ሆኖ ሳለ አሁን ያለው የወሰዱት ይህ ያልተሄደበት መንገድ የተባለ ከዚህ ቀደም ታይቶ የማይታወቅ እርምጃቸው ሊያስከትል የሚችለው ጣጣ ደግሞ በአንጻሩ ስጋት የፈጠረ ይመስላል። ይሄን ሚዛን እንዴት ትመለከቱታላችሁ? ዶክተር ዳንኤል እርሶን ላስቀድም ለዚህኛው ምን ይታያል?
እሺ፣ አመሰግናለሁ። አንድ ከባድ ጥያቄ ነው አሁን ያነሳው። ምንድነው የሙስሊም እምነት እና የክርስትና እምነት ሁለቱ ከ15ኛው መቶ ዓመት በኋላ የክርስትና እምነት ተከታዮች መንግስትንና ሃይማኖትን ሲለዩ የሙስሊም ሃይማኖት ተከታዮች መንግስትንና ሃይማኖትን አለዩም። ስለዚህ እሱን መገንዘብ አለብን። አሁን በሳውዲ አረቢያ ውስጥ መንግስትና ሃይማኖት አንድ ናቸው። ኢራንም ውስጥ መንግስትና ሃይማኖት አንድ ናቸው። እንደውም ሃይማኖት ነው የሚመራው ህገ መንግስቱንም ኢኮኖሚውንም የህብረተሰቡንም ኑሮ ነው የሚመራው። ስለዚህ ሳውዲ አረቢያ ውስጥ አሁን የምናየው ነገር ወደ ዲሞክራሲ ይሄዳል ብሎ መገመት ትክክል አይሆንም። በውስጣቸው የራሳቸው ቅራኔዎች አሏቸው። ሃይማኖቱ ራሱ በውስጡ ክፍፍል አለ። የዛ ክፍፍል ውጤት ምን ይሆናል የሚለው ምን እንደሚሆን ማወቅ አይቻልም። ምክንያቱም ሃይማኖት በጣም የተነከረ ኃይል ነው በሙስሊም አገሮች ውስጥ። ይሄ ምዕራባውያን ካለው አስተሳሰብ በጣም የተለየ ነው። አንዳንድ መሻሻሎችን ለምሳሌ ሴቶቹ መኪና ይንዱ፣ ትምህርት ቤት ይሳተፉ፣ ለፖለቲካ ይወዳደሩ የሚሉ ነገሮች ሊያደርጉ ይችላሉ።
መጠነኛ ነገሮች ታይተዋል። አዎ።
ከዛ በላይ መገመት መጠበቅም አይገባም አይቻልም። ምክንያቱም ሃይማኖት ነው የሚመራው። የሙስሊሙን ዓለም የሚመራው ሃይማኖት ነው። ውስጣቸው የምናየው ትንኩሻ ነው። እርስ በርሳቸው ስልጣን ለመያዝ ገንዘብ ለመያዝ ገንዘብ ሲያንሳቸውም እንደዚህ ግፊት እናያለን እንጂ የምዕራባውያን ዲሞክራሲ ይመጣል ብሎ መገመት አይቻልም። እሱ በፍጹም ሊመጣ የሚችል ነገር አይመስለኝም። እሱ ነው።
መልካም ዶክተር ሽመልስ፣ በቀደሙ ላይ የለውጥ ጅማሬ የምትመስለውን ቅድም ዶክተር ዳንኤል ያነሷት በቅርብ ያደረጓት አለች መጠነኛ ሊሆን ይችላል። በአንጻሩ ደግሞ የአክራሪነት መፈልፈያነቷም ትወነጀላለች ሳውዲ አረቢያ፣ ቀደም ብዬ የጠቀስኩት የ2001ን የዩናይት ስቴትስ የሽብር ጥቃት ጨምሮ። ዶክተር ዳንኤል ቀደም ብሎ ያነሷቸውንም ጨምሮ እርሶስ እንዴት ይመለከቱታል?
ትክክል ነው። ዶክተር ዳንኤል ካሉት ጋር እስማማለሁ። አሁን ሳውዲ አረቢያ ውስጥ እየተካሄደ ያለው ለውጥ መሰረታዊ በሆነ መንገድ የመንግስትና የህዝብን ግንኙነት ይለውጣል ወይም ደግሞ በዛ ሀገር ውስጥ ዲሞክራቲክ የሆኑ ኢንስቲትዩሽኖች ይገነባሉ ወደሚል ነገር የሚወስድ አይደለም። ምንም ምልክት የለም። ሊሆንም የሚችልበት ጊዜ አይደለም ወደፊት ምናልባት ከመጣ። በአሁኑ ሰዓት ግን እንደዛ አይደለም። ስለዚህ ሊሆን የሚችለው ነገር ምንድን ነው? ትንንሽ እነኚህ ኮስሜቲክ የሆኑ ለውጦች አሉ አይደለም? በተለይ ደግሞ የፖለቲካ ስርዓቱን በማናጋ መንገድ እንደገና ደግሞ የአልጋውራሹ እና የአባቱን ስልጣን በማናጋ መንገድ የሚመጣ ለውጥ ነው። በሁለት መንገድ ብንመለከተው ለምሳሌ አሁን ዶሜስቲክ የሆነው ቅድም ዶክተር ዳንኤል አንስተውታል፣ ኮዝሜቲክ ነው ወይም ደግሞ ትንንሽ የሆኑ ለውጦች ናቸው ብንልም፣ በሌላ በኩል ደግሞ ወሳኝ ናቸው የሚባሉ ምልክቶች ይታያሉ። በተለይ ደግሞ አንደኛው ይሄ የሳውዲ ኢኮኖሚን ከነዳጅ ዘይት ጥገኝነት ለማላቀቅ የሚደረገው ሙከራ በተደጋጋሚ ተናግሮታል አልጋውራሹ። ምናልባት ይህም ነገር ሳውዲን ኢኮኖሚ መሰረታዊ በሆነ መንገድ ሊለውጠው ይችላል ተብሎ ነው የሚታሰበው። ይሄ ትልቁ የነዳጅ ካምፓኒ ሳውዲ አራምኮን ለምሳሌ እሱን አሁን ለህዝብ አቅርቦታል። እንደገና ደግሞ በ$500 ቢሊዮን ወጪ አዲስ ከተማ ሁሉ ለመገንባት ወስነዋል። እነኚህ ለውጦች ቀላል ነገር አይሆኑም። ኢኮኖሚውን መሰረታዊ በሆነ መንገድ ሊለውጠው የሚችልበት እድል ፈጥሯል ማለት ነው። ሌላው ቅድም ካልከው ጋር ማነሳው ዶሜስቲክ የሀገር ውስጥ ጉዳይ ነው፣ ግን እንደገና ደግሞ ኢንተርናሽናል ወይም ደግሞ ከሀገር ውስጥም ተጽዕኖ ይኖረዋል። የሳውዲው አልጋውራሽ ከአቲን ከወር በፊት ባደረገው ንግግር ላይ ሳውዲ አረቢያ ሌሎችን እምነቶችን የሚቀበል ወይም ደግሞ የማይቃወም ቶለረንት የሆነ እስልምናን ነው መገንባት ያለብን የሚል ንግግር ተናግሯል። እንግዲህ ምንድን ነው የሀገር ገጽታን የመገንባት ስራ አድርጌ ነው ማለት። ምክንያቱም ሳውዲ አረቢያ አሉላ ቅድም አንተም እንዳልከው ከዚህ ከአክራሪነት ጋር በጣም የተገናኘ ስም ያላት፣ በአሜሪካ ላይ በደረሰውም ጥቃት ላይ የእነሱ ሰዎች በብዛት ነበሩበት። አፍሪካ ውስጥም እንግዲህ የአክራሪነት መስፋፋትን ስንመለከት ቁልፍ ሚና የሚጫወተው ሀገር ሳውዲ አረቢያ ነው። ስኮላርሽፕ መስጠት፣ መጽሐፎችን በማሳተም ገንዘቦችን ፈንድ በማድረግ ብዙ መስጊዶችን በተለያዩ ቦታ በመገንባት የራሳቸውን ብራንድ የራሳቸውን አይነት ኢንተርፕሬቴሽን ትርጉም ያለው እስልምና ነው በዓለም ላይ ያሰራጩት እና ያ ደግሞ ብዙ ቦታ ላይ አደጋ አድርሰዋል የሚል ግምት ስላለ ያንን ኢሜጅ ያንን ስዕል የመቀየር ፍላጎት እንዳላቸው ነው የሚያሳየው። እና በአልጋ ወራሽ መሐመድ ቢን ሳልማን የምትመራዋ የወደፊቷ ሳውዲ አረቢያ በዛ መንገድ ልትቀረጽ ልትቃኝ ትችላለች ያስባል። ሌላው ለውጥ ግን ትልቁ ነገር ሳውዲዎች የሚያደርጉት የሀገር ውስጥን ጥያቄ ለመመለስ ብቻ አይመስለኝም። ማለት ኢኮኖሚ ወይም ደግሞ የገጽታ ግንባታ ብቻ ሳይሆን ወይም የኃይል የስልጣን ሽግሽግ ስራ ብቻ ሳይሆን ትልቅ በአካባቢ ያላትን የበላይም ስርግጦ ለማስቀመጥ ወይም ደግሞ በጠንካራ መሰረትን ላይ ለመገንባት የሚደረግ ትግል ነው። ያ ማለት ምንድን ነው? በአካባቢው ካሉ ሌሎች ኃይሎች ጋር እንድትላተን የሚያደርግ ፖሊሲ ነው የሚሆነው። አንደኛው በተወሰነ ደረጃ ከካታር ጋር የሚደረገው ትግል የዛ መገለጫ ነው። ካታርን በእነሱ ስር ለማስገባት ተሞክሮ እንዲህ ሲል አሁን አስወግደዋታል ካታርን። ስለዚህ ያ አለ። ያም ደግሞ በአፍሪካ ውስጥ ሁሉ ታይቷል። ካታሮችና ሳውዲዎች ሶማሌ ውስጥ ክረንት አለ፣ ሽኩቻ አላቸው። እዛ ደግሞ ጅቡቲ ውስጥ ሽኩቻ አለ፣ ኤርትራ ላይም ነበረ። ካታር አሁን በቅርቡ ጊዜ ኢትዮጵያ ውስጥ የአልጀዚራ ብራንች ሁሉ ከፍተዋል። ኢትዮጵያ ደግሞ ከሳውዲ ጋር የቀረበ ግንኙነት አላት እና ያ ሽኩቻ አለ፣ የዛ መገለጫም ነው። ግን ዋናው ከኢራን ጋር ያለው ትግል ነው እና የሀገር ውስጥም የውጭም ምልክቶችን የሚያሳይ ትግል እየተካሄደ ነው ያለው እና ኢኮኖሚያዊም ፖለቲካዊም ስትራቴጂካዊም ባህሪያት አሉት፣ ይንጸባረቃል።
መልካም። በርካታ ሁኔታዎች የሚታዩበት ገና በሂደት ላይ ያለ ደጋግመንም እንድናነሳው የሚመለከት ልዑላን ሚኒስትሮችና ቱባቱባ ቱጃሮችን ጨምሮ 208 ታዋቂ ሰዎች የተያዙበትን የ32 ዓመቱ የሳውዲ አረቢያ ልዑል አልጋ ወራሽ ሞሐመድ ቢን ሳልማን ታይቶ የማይታወቅ የተባለ እርምጃና መልከ ብዙ አንድምታዎቹን ለመረምረው ሙያዊ ትንታኔያችሁ ዶክተር ዳንኤል ተፈራ፣ ዶክተር ሽመልስ ቡንሳ መልሼ እንደማገኛችሁ ተስፋ አድርጋለሁ። ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።
እናመሰግናለሁ።
ያደመጣችሁት የውይይቱን ሁለተኛ ክፍል መሆኑን ለማስታወስ እወዳለሁ። ሙሉ ውይይቱን ከድረ ገጻችን ታገኛላችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በጋዜጠኞች ላይ የሚፈጸሙ ወንጀሎች ያለ ፍርድ መታለፋቸው እንዲያበቃ የሚታወስበት ዓለም አቀፍ ቀን በዚህ በህዳር ወር በየዓመቱ ይታሰባል። ጋዜጠኞች በመላው ዓለም ወከባና ሙስናን፣ በዓለም አቀፍ ወንጀሎች የሚቃጡ ዛቻዎችና ማስፈራራቶችን እንዲሁም የተዛቡ መረጃዎችን ሲያጋልጡ ራሳቸውንም ለከፋ አደጋ በማጋለጥ ነው። እነዚህ መልካም የመገናኛ ብዙሃን ጥረቶች ለዲሞክራሲ ስርዓታችን ጥሩ መደላደል በመሆንና እሴቶቻችንንም ጤነኛ አካሄድ እንዲኖራቸው ምትክ የማይገኝለት ሚና ተጫውተዋል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ ሂተር ኑወርድ ተናግረዋል። ጋዜጠኞች በሙያቸው ምክንያት ዝም ለማሰኘት በሚፈልጉ ወገኖች ዘንድም የጥቃት ኢላማ ናቸው። በበርካታ የዓለማችን ክፍሎች በጋዜጠኞች ላይ የሚፈጸሙ ወንጀሎች ቅጣት ሳያገኛቸው ይታለፋሉ። ሶሪያ ውስጥ በግጭቶች ዙሪያ የሚዘግቡ የአገሬውና የውጭ ዜጋ ጋዜጠኞች ብዙውን ጊዜ ይጠቃሉ፣ ይገደላሉ። ቬኔዙዌላ ውስጥ ደግሞ መንግስቱ የመገናኛ አውታሮችን በሙሉ በመዝጋት ነው ሐቅን በሚዘግቡ የሙያውን ስነግባር በሚጠብቁና በገዢው መደብ ላይ ሂስ በሚሰነዝሩ ጋዜጠኞች ላይ የበቀል እርምጃ የሚወስደው። በዚህ ዓመት ከተካሄዱ የተቃውሞ እንቅስቃሴዎች ጋር በተያያዘ ጋዜጠኞችን ያዋከቡና ጥቃት የፈጸሙ የደህንነት ኃይሎችም እንዲሁ ሳይጠየቁና ለፍርድ ሳይቀርቡ ቀርተዋል። ኢራቅ ውስጥም የመገናኛ ብዙሃን ሙያተኞች ዛቻን፣ የግድያ ማስፈራሪያንና ወከባን ይዘግባሉ። ኡጋንዳ ውስጥ የደህንነት ኃይሎች ጋዜጠኞችን ማስፈራራት ቀጥለዋል። የመንግሥት ተቃዋሚ የሆኑ ወገኖችን ድምፅ ያስተላለፉ ራዲዮ ጣቢያዎችም በመንግሥቱ ኃይሎች እንዲዘጉ ተደርገዋል። ናይጄሪያና ደቡብ ሱዳን ውስጥ ጋዜጠኞች ላይ ወከባ በሚፈጽሙ ፖሊሶችና ሌሎች ኃይሎች ላይ ምንም እርምጃ እንዳልተወሰደ መረጃዎች ያመለክታሉ። በጋዜጠኞች ላይ የሚፈጸሙ ግድያዎች ምስጢር ሆነው ከቆዩባቸው አገሮች መካከል ሶማሊያ ላለፉት 3 ተከታታይ ዓመታት ሬከርዱን እንደያዘች ትገኛለች። ሩሲያ ውስጥም በታዋቂ ጋዜጠኞች ላይ ስለሚፈጸም ግድያ ተጠያቂነትን የሚያሳይ ምንም አይነት ተከታታይ መረጃ የለም። ቱርክ ውስጥ በጋዜጠኞች ላይ፣ በነጻው ሚዲያ ላይ ጥቃት በሚፈጽሙ ወገኖች ላይ የሚወሰደው እርምጃ ከወንጀሉ አኳያ እጅጉን አነስተኛ ነው። አዘርባይጃን ውስጥ በጋዜጠኞች ላይ ከሚፈጸሙት 10 ጥቃቶች 9 ያለምንም ቅጣት ነው የሚታለፉት። ዩናይትድ ስቴትስ ከዓለም አቀፍ ማኅበረሰብ አባሎች ጋር በመሆን በጋዜጠኞች ላይ የሚፈጸሙ ወንጀሎች ያለ ፍርድ መታለፋቸው እንዳይቀጥል የበኩሏን ድርሻ ትወጣለች። ዩናይትድ ስቴትስ ዛሬም ለነጻ ለሚዛናዊና ለሙያዊ ጋዜጠኛነት ያላትን ጽኑ ድጋፍና አቋም ትከተልበታለች። ነጻ ፕሬስን በሚያፈኑ ለተጠያቂዎችም ከለላ በሚሰጡ ኃይሎች ላይም የበኩሏን እርምጃ ትወስዳለች።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ለዛሬ ያዘጋጀነው ፕሮግራም እዚህ ላይ አበቃ። ያስተናገድናችሁ ሰለሞን ክፍሌና
አዳነች ፍስሐዬን በዚሁ እንሰናበታለን።
ነገ ረቡዕ በተለመደው ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛው ስርጭት ይቀጥላል።
በእኛ በኩል ሰላም፣ ደህና ደሩ።